the voice of America.
ከተለ ያዩ አገሪቱ አካባቢዎች ተፈናቅለው በደቡብና ሰሜን ወሎ ዞኖች የሰፈሩ የህብረተሰብ ክፍሎች አሰፋፈራችን ለኮሮና ቫይረስ ተጋላጭ ሊያደርገን ይችላል ሲሉ ስጋታቸውን እየገለጡ ነው። የሁለቱም ዞኖች አመራሮች አቅም በፈቀደ መጠን ድጋፍ ለመስጠት ጥረት እየተደረገ መሆኑን ለአሜሪካ ድምጽ ራዲዮ ተናግረዋል። መስፍን አራጌ ነው ያጠናቀረው።
ባንዳራሽ ውስጥ በመቶች የሚቆጠሩ ተፈናቃዮች ባንዳ ላይ የኖርን ነው ነበር ያሉኝ። በሰሜን ወሎ ዞን ራያና ቆቦ አካባቢ በሚገኝ ካምፕ ውስጥ የሰፈሩ ተፈናቃዮች
መደከሞች፣ ህጻናቶችና ነፍሰጡሮች፣ ሴቶች በጣም ተቸግሮ ነው ያሉት። ለራሳችን እኛም እናቅማችን በላይ ስለሆነ እንጂ በሐሳብ ውስጥ ነው ያለነው።
ከበሽታው አሳሳቢነት አንጻር ተገቢው ክትትልና ድጋፍ አልተደረገልንም ባይ ናቸው ተፈናቃዮቹ።
ባለፈው ብቅ ብሎ አንዳንድ መታጠቢያ ምናምን ብሎ ጀሪካን አስቀምጠው ሄዱ እንጂ ብቅ ብሎ የተነሳውም የለም። ምርት እንኳን አስተማሪ ሰዎች አላገኘንም።
አባቢው የወጣው ጊዜያዊ መመሪያ ሰዎች እንደወትሮ በፈለጉት መንገድ እንዳይንቀሳቀሱ ማዕቀብ የሚጥል በመሆኑ በእለት ስራ የእለት ጉርሳቸውን የሚሸፍኑ ተፈናቃዮች ለከፋ ችግር መጋለጣቸውንም ጠቁመዋል።
መንገዱም ዝግ ነው፣ መኪናም አይንቀሳቀስም። እኛም ወዲያውዲ እንዳትሉ የሚል ነገር በሚዲያው ስለምናይ የትኛውም ቢሮ ሄደን እንደምንጠይቅ ግራ አጋብቶናል። አሁን ብቻ ከበድ ያለ ነገር ነው ያለው።
በዞኑ ከ5000 በላይ ተፈናቃይ ወገኖች መኖራቸውን የሚያስረዱት ደግሞ የሰሜን ወሎ አስተዳዳሪ ወልደ ትንሳኤ መኮንን ናቸው። ለተፈናቃዮቹ መደበኛው የምግብ ለአቅርቦት ተደርጓል። የኮሮና ቫይረስን ለመከላከል የሚያግዙ የንጽህና ቁሳቁሶችን ጨምሮ እንደ ዋና አስተዳዳሪው
የቀረበልን ከመንግስት በፍጥነት እንድርሳቸው ለማድረግ ጥረት አድርገናል። በአንድ ሰው 15 ኪሎ አይደል በወሩም የሚሰጠው ምግብ እሱን ማለት ነው። በተለይ ቆላማ አካባቢ በሃሮ እና አዋሪ አካባቢ ላሉት ተፈናቃዮች ከስረት ያለውን አቅርበናል። የመጋቢት ደግሞ አቅርቦት እንዲቀርብ እየጠየቅን ነው። አጠቃላይ የኮሮና ቫይረሱን ከመከላከል ጋር ያሉ የንጽህና እቃዎች እና የተለያዩ ለማንኛውም ህብረተሰብ በአቅማችን የምናቀርበውን እያቀረብን ነው።
ከተፈናቃዮቹ ስጋትና ቅሬታ ውስጥ አንዱ በአንድ ቤት ውስጥ ብዙ ሰዎች ታፍገን ነው የምንኖረው። ይህ ደግሞ መንግስትም እያወጣው ካለው መመሪያና በሽታው ይተላለፍበታል ከተባለው ምክንያት አንድ ላይ መሰባሰብና ይህም አንዱም ስጋት አለብን የሚል አቅርበው ነበረ።
አንተ አሁን ለዚህ ምን መፍትሄ ሊሆን ይችላል በሳስባል?
እኔ ጋዜጠኛ ነኝ። ያው ጋዜጠኝነት ተግባሬን ስለምወጣ ነው። እርስዎ ደግሞ የመንግስት አስፈጻሚና እንዲህ ከፍተኛ አመራር እንደመሆኖ አማራጮችን ሊያጥ መላክቱ ይችላሉ። የሄዳችሁበት መንገድም ሊኖር ይችላል። ይሄንን አናቅምኛ
ተፋፍጎ የሚኖረው ሰው ምን ያህል ነው ያሉት ሁኔታዎች ምንድናቸው ብለን በአካል ጎብኝተን ቀጥሎ ስላለው መስደን ይነጋገራል።
ያላችሁ ብዛት ምን ያህል እንደሆነ ይታወቃል ካምፖቻችሁ?
አሁን በቅርብ ጊዜ ይህንን 2-3 ሳምንት ያለው ቁጥሩን ኤግዛክት መናገር አልችልም። ሲኖረኝ እንገልጽልሃል።
ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪ ግን በዞኑ በራያና ቆቦ በወልዲያና በመርሳ አካባቢዎች 4 የተፈናቃዮች ካምፕ መኖራቸውን ይጠቅሳሉ። በተመሳሳይ ሁኔታ ከተለያዩ ሀገሪቱ ክፍሎች ተፈናቅለው በደቡብ ወሎ ዞን ጃማ ወረዳ ደጎሎ ከተማ ላይ የሰፈሩ ወገኖች ተመሳሳይ ስጋትና ቅሬታቸውን ያቀርባሉ።
ውሃ የለንም፣ ሽንት ቤትም ያንሰናል። ያ ችግር ስጋት አለብን። በጣም
ያለባቸውን ችግር ለሚመለከታቸው አካላት አቅርባችኋል?
አቅርበናል። ብናቀርብም ምንም እንትን የሚልልን ነገር የለም።
የደቡብ ወሎ ዞን ምክትል አስተዳዳሪ ሰይፉ ሰይድ የተፈናቃዮቹ ስጋት ተገቢና ምክንያታዊ ነው ይላሉ። በዞኑ ከ4000 በላይ ተፈናቃዮች ቢገኙም በካምፕ ውስጥ የሚኖሩ ተፈናቃዮች ያሉት ግን በጃማ በኮምቦልቻና ሀይቅ ወረዳዎች ላይ እንደሆኑ ጠቅሰዋል።
ካምፕ ላይ ያሉት ተፈናቃዮች ናቸው የበለጠ ተጋላጭ የሚሆኑት ከበሽታው ጋር ተያይዞ። ካምፕ ላይ ላሉ ተፈናቃዮች የፈሳሽ ሳሙና፣ የልብስ ሳሙና፣ የገላ ሳሙና ተገዝተው ተሰራጭተዋል።
በተለይ በአንድ ቤት ውስጥ በርካታ ሰዎች መኖራቸው የሚያስከትለውን አደጋ ለመቀነስ በወረዳዎቹ የተጀመሩ ጥረቶች መኖራቸውን አመልክተዋል።
በርከት ያሉ ተፈናቃዮች ያሉባቸው እንደ ጃማ አይነት ያሉበት ቤትም ስለሚጠባቸው ሌላ ተጨማሪ ቤት ለመገንባት እየተዘጋጁ ነው ያሉት። ጃማ ወረዳ አስተዳደር የውሃ አቅርቦትም ችግር ስለነበረ ሮቶ ገዝተው በቦቴ የማቅረብም ስራ እየሰሩ ነው ያሉት።
የንጹህ መጠጥ ውሃ አቅርቦት ለማድረግ ሙከራ መደረጉን የሚያምኑት ተፈናቃዮች ሙከራው ግን በጅምር መቅረቱን ለአሜሪካ ድምጽ ሬዲዮ ጠቁመዋል።
ሮቶ አድርጎልን ሄዷል። ውሃ ያስገቡላችሁ ብሎ አንድ ቀን ማጥተው አይተው እናስገባላችኋለን ብሎ ማጡ ከዛ ጠፉ።
ከውጭ መቅዳት አትችሉ?
ከውጭ ደግሞ ባለ ግቢዎች ያው የምታውቀው አሁን ፍርሃት አለ። ግቢ ካልሆነ በስተቀር አትግቡ ሰው አትምጡብን ቤቴ መዝጋት ብዙ ነገር አለ።
ከምግብ አቅርቦት ጋር የተያዙ ጥረቶችን ለመቅረፍ ግን ከክልሉ የተገኘውን ድጋፍ ማከፋፈል መጀመሩን ምክትል አስተዳዳሪው ገልጸዋል። ለኮሮና ቫይረስ መከላከል ይረዳ ዘንድ በዞኑ ከሚገኙ ወረዳዎች ከ11.5 ሚሊዮን ብርና ከ500 ኩንታል በላይ የሰብል ምርት መሰብሰቡ የታወቀ ሲሆን ከሌሎች ወገኖች ጋር ተፈናቃዮችም የዚሁ ድጋፍ ተጠቃሚ ይሆናሉ ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።